ወደ አሉላ በቀጥታ መሰዳችሁ አሁን የተከበራችሁ አድማጮች።
ገና ዝርዝሩ እየወጣ ባለው ውሎ አድሮ ምናልባት የሚበልጥ በሚታወቀው ጉዳይ ላይ ብዙ ጥያቄዎች ያሉን ይሃል። እንዲህ ያለው የባለስልጣናቱ ግድያ አንድምታው ምንድነው? ይህን ሁኔታ ምን አነሳሳው? በመንግስትም በዜጎችስ ምን ሊደረጉ ይችላሉ? የሚሉትን ጥያቄዎች እንግዶች ጋር ቢያወያያቸው ይሄ ሁኔታ የበለጠ የሚያነጋግር የበለጠ ብዙ ጥያቄዎችን የሚከሰክስ ነው። አሁን ባለበት ሁኔታ ግን ተከታዩን ውይይት ይዤ ቀርባለሁ።
መልካም አየሩ ያንተና እንግዶች ነው።
እንግዶች እንግዶች ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና በመንግስት የተሰጠው የኦፊሻል መግለጫ የተደራጁና የታጠቁ ባላቸው ወገኖች በትላንትናው ዕለት በባህር ዳር የክልሉ ከፍተኛ አመራሮች በስብሰባ ላይ ሳሉ መንግስት የመፈንቅለ መንግስት ሙከራ ነው ያለው የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የህዝብ አደረጃጀት አማካሪያቸው አቶ እዘዝ ዋሴ በተሰነዘረባቸው ጥቃት ህይወታቸው ማለፉን የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደም በጽኑ መቅሰላቸውን ገልጦ አዲስ አበባ ላይም በጥቂት ሰዓታት ልዩነት መንግስት በተመሳሳይ በተቀረባበረ ባለው ጠቅላይ ኢታማዦር ሹሙ ጀነራል ሳአረ መኮንንና አብራቸው የነበሩት በጥረት አለገኙ የነበረው ሜጀር ጀነራል ገዛሃኝ አበራ በጀነራሉ ጠባቂ በተተኮሰባቸው ጥይት ህይወታቸው ማለፉ ነው ይፋ የተደረገው። እንዲህ ግዙፍ በከፍተኛ ባለስልጣናት ላይ የደረሰ አደጋ ይዘን ነው የምንነጋገረውና እስኪ በአካባቢያችሁ ያለውን ሁኔታ በማየት እንጀምር። አሁን ያለው ሁኔታ ምን ይመስላል? በከተማው የህዝቡ ስሜት ዶክተር ዳኛቸው ከሶል ጀምሩ።
እኔ እንግዲህ እስከተረዳሁት ድረስ ህዝቡ በጣም ነው ያዘነው። ከአማራ ክልልም የኔ ተማሪዎች አሁን አስተማሪ ሆኑት ደጋግመው ደውለውልኛል። ከወሎ፣ ከጎንደር፣ ከጎጃም ተደውሎልኛል። ከደብረ ብርሃንም እዚህ በጣም በጣም ህዝቡ አዝኗል። በጣምም ደንግጧል። በጣም የሚያሳዝን ነገር ነው የተካሄደው። ልጅ አሉላ ድንገርሽ ዛሬ ሁለት ኢትዮጵያውያን ወድቀዋል። ትልቅ አንድ ወታደርና አንድ ሲታገል የነበረ ሰው ነው ወድቀው እና በጣም 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 ሀዘን ላይ ነው ያለነው። ሁለት አቅጣጫ ያለ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት፣ ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ በጽንፈኞች የተቃጣ ጥቃት የተካሄደው። ስለዚህ እና ሁለት መስመር ያዘ በጣም የሚያሳዝን ሁኔታ ነው የተከሰተው ኢትዮጵያ ውስጥ። ህዝቡም ያዘነው ለዚህ ነው። ጀነራል ጻረ በስንት ፕሬሸርና ውትወታ እኔ የኢትዮጵያ ወታደር ነኝ ያሉት ሰውዬ ነው አጠገባቸው ያለው ወታደር ተኩሶ ይጣላቸው።
ዝርዝር እንመለከታለን። አቶ ክቡር እርሶስ በዙሪያው ያለውን ሁኔታ እንዴት ይመለከታሉ? ምን አይነት ሁኔታ ነው የሚሰማው?
በአጋጣሚ ዛሬ ጠዋት ነው ከውጭ የገባሁት። ስሰማ አንድ እኔ በራሴ በጣም በጣም ነው ያዘንኩት የተጨነቅኩትም። ከዛ በኋላ ደግሞ ከቤት ወጥቼ ደግሞ የሄድኩባቸው ቦታዎች በሙሉ አስተያየቶቹ ሁሉም በአጠቃላይ የማውገዝና እንዲህ አይነት ችግር አንደኛ የተጠበቀም አይነት ችግር አይደለም፣ ሁለተኛ ለኢትዮጵያ ባህልም ታሪክም ታይቶም የማይታወቅ አይነት የልጅ ጨዋታ እንበለው እንደው ትርጉም የሌለው ስራ የተሰራበት ቀን ነው እና በዛ መንፈስ ከወሰድ ነው የህዝቡ አስተያየት። እኔም የትኛውም ክፍል ያየኋቸው ያነጋገርኳቸው በምንም መልኩ ይህንን ሙሉ በሙሉ ያወገዙ ሆነው ነው ያገኙት።
መልካም። እስኪ በጀመሩት ገፋ እናድርግ። ቀደም ብለው የጥቃቱን ግዝፈትና ያለመጠበቅ ገልጸው ነበር አቶ ክቡር። ይሁንና የአራት ከፍተኛ ባለስልጣናት ህይወት የጠፋበትና በሌሎች ላይም ከፍተኛ የመቁሰል አደጋ የደረሰበት ጥቃት እንደመሆኑ ቀደም ብሎ በተለያዩ አካባቢዎች የታዩትን ግጭቶች እና ይታይ የነበረውን ውጥረት ከግምት አስገብቶ እንዲህ ወዳለው ሁኔታ ሊያመራ ይችል ይሆን ወይ ብሎ ለማሰብ እድል ነበር? አቶ ክቡር
እንዲህ አይነት አደጋ ይጥላሉ ተብሎ መገመት ያስቸግራል። ነገር ግን ያው ጉዳዩ በአብዛኛው የሚመለከተው በእነዚህ ቡድን ውስጥ የተሰማሩትን ሰላም ሊገኝ የማይችልበትን ነገር በሙሉ ለማጥፋት፣ ለማበላሸት፣ ለማሸበር የሚሰራ ጥቃት ለመፈጸም ወደኋላ አይሉም። አሁንም እሱን ነው እያየን ያለ ነው። እነዚህ ጥቃቶች ሊመጡ ይችላሉ፣ ሊመጡ አይችሉም። የአሰራሩ የሴኪሪቲው የደህንነቱ ጥንካሬ ጉድለትም ሁኔታውን ሊነግረን ይችላል። በእኔ አስተያየት እንደ ተራ ሰው የመንግስቱን ድክመት ይታይበታል። እንዲህ አይነት ከፍተኛ የሆኑ ባለስልጣኖች ላይ በእርግጥም አደጋው የተፈጠረው ቅርብ እነሱን ጠባቂ ተብለው ሰዎችም ቢሆን እንኳ ከዚህ የተሻለ አመራረጥም ሊደረግም የሚገባ ይመስለኛል ብዬ ነው የምገምተው። ለማንኛውም ግን አሁን ችግሩ ከደረሰ በኋላ ይህ ነገር ሊደገም የማይችልበትን መፈለጉ ነው የተሻለ መስሎ የሚታይ።
መልካም። አሁን ባለበት በዚህ ደረጃ ቀደም ብለው አቶ ክቡር ብዙ ነገሮች ወደፊት ገለጡ ይሆናል ብለዋል። ምን እንዳነሳሳው ይሁን መናገር ይቻል ይሆን? ከዚህ ቀደም ይደረጉ በነበሩ ዶክተር ዳኛቸውም እንደጠቆሙት አንዳንድ የሚያነሳሱ ሁኔታዎች በንግግሮችን መደመጣቸውን መሰረት አድርገን እንዲህ አይነት ሁኔታ እንዲፈጠር መንስኤው ይሄ ሊሆን ይችላል መባል ይቻል ይሆን? በዚህ ደረጃ አቶ ክቡር
እሱን ለመመለስ እንኳን የሚያስቸግር ይመስለኛል። ግን አንድ ቅድም ዶክተር ዳኛቸው ያነሳው ላይ ይመስለኛል መንግስት የፌዴራሉም ሆነ እነዚህም የክልል መንግስታት በተለይ እንዲህ አይነት የጽንፈኛ ቋንቋ አነጋገር አስተሳሰብ ሲጀመር ጀምሮ ተቀብለውት በነጻነት እንዲካሄድ አድርገዋል። አንድ ቦታ ላይ ይሄ ራሱ አሁን እየመጣ የምናየው የዛ ልቅነት ነው ብዬ ነው የምገምተው። ህጉም በሚፈቅደው ሁኔታ፣ ስርዓቱም በሚፈለግበት ሁኔታ መቆም ያለበትን ነገር ማስቆም ያቃተው ይመስለኛል። በሌላም በኩል ህዝቡም ራሱ እነዚህን ጉዳዮች ለመንግስት ብቻ መተውም አይደለም፣ ህዝብን በተለይ ደግሞ ለህዝብን አስተሳሰብ ሊለውጡ የሚገባቸው ሰዎች በሙሉ እነዚህ እንዲቆሙ ያደረጉት ስራም ትግልም ቢኖር በጣም አነስተኛ ነው ብዬ ነው የምገምተው። ስለዚህ ያ ባለበት ሁኔታ ለዚህ ዛሬ ለተፈጸመው ድርጊት በሩም ትንሽም ቢሆን ከፈት አድርገን ትተናል ብዬ ነው የምገምተው። መንግስትም ይሄንን ኃላፊነት ተቀብሎ እንደገና መስተካከል ያለበትና እንደገና ስርዓቱ መመለስ ያለበት ሁኔታ ላይ ነገሮችን አጥንቶ መልሱበትን መንገድ መፈለግ መሻት ይኖርበታል።
መልካም። ዶክተር ዳኛቸው ምን አነሳሳው የሚለው ላይ የሚያክሉት አስተያየት ካለ?
ግልጽ እኮ ነው። ይኸውልህ አሉላ፣ አንዳንድ ጊዜ ይሄ ሰውዬ ጥሩ ኢንቴንሽን ሊኖረው ይችላል። ይሄ ጀነራል ከጥሩ ኢንቴንሽን ግን መጥፎ ፖለቲካ ሊከተል ይችላል። መንግስት ህዝብ በመበደል ብቻ ሳይሆን ደካማ በመምሰል እንደዚህ አይነት ጽንፈኞቹን ይጋብዛል ብለን ተነጋግረናል። ምናልባት የሚሰማን ሰው አላገኝም። መንግስት እኮ ፈተና ውስጥ የሚወድቀው ህዝብ ስለበደለ ብቻ አይደለም። የታሪክ ተመራማሪዎች እንዳስተማሩ ደካማ መስሎ በሚታይበት ጊዜ፣ ደካማ መስሎ መታየት ደግሞ በሁለት ነገር ነው። አንደኛው ያለውን ሰራዊትና የጸጥታን አስተባብሮ አስፈላጊ በሆነ ጊዜ መልስ ባለመስጠት፣ በሁለተኛ ዝም ብሎ ዝም በማለት በቃ እንዲሁ የማባበል ፖለቲካ። እዛ ላይ እኔ ከአቶ ክብሩ ጋር እንደ ባይሩት በፊት ለፊት እኔ ብያዋለሁ እና ልድገምልህ፣ እንደገና መፈተሽ ራሳችንን እነሱ እንዲያደርጉ ብቻ ሳይሆን መፈተሽ አለበት ስንሄድበት የነበረውን መንገድ ነው። እንደዚህ ብለህ አንተ አብይን የመሰለ ሰው መንግስቱ ኃይለማርያም ልታደርግ ነው ሰውዬ ተወቅሻለሁ አይደለም፣ ይኸው ታየ። እና ይሄ በጣም 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 ወደኋላ ገታች የሆነ ነገር ነው። የኢትዮጵያ ነገር እኮ ልጅ አሉላ፣ አንድ በግራ በኩል ወደፊት ስንሄድ በቀኝ በኩል ወደ ኋላ እየተሳብን ነው።
ይሄ ከመንግስትም ሆነ ከዜጎች ምን ይጠበቃልን? ውይይታችሁ መጨረሻ ላይ ገፋ አድርጋችሁ ትሄዱበታላችሁ። እንዲህ ያለው ጥቃት ዶክተር ዳኛቸው ከሶል ጀምርና አሁን ደግሞ ወደ አቶ ክቡር እመለሳለሁ። እንዲህ ያለው ጥቃት በአገሪቱ ሰላምና መረጋጋት ላይም ሆነ በተለያዩ አካባቢዎች ከዚህ ቀደም በታዩት ግጭቶች ላይ ሌሎች ብዙ ፈተናዎችን ምን አይነት ሁኔታ ሊከስት ይችላል? በተለይ ከዚህ ቀደም ታይቶ በማያውቅ ደረጃ ምን ሊያስከትል ይችላል?
ልጅ አሉላ ይኸው ኢትዮጵያ ብዙ ተፈትና ያለፈች ሀገር ነው። ይሄ እኔ የማየው እንደ ሙዝ ልጫ ነው፣ ዝም ብሎ አይንሸራተተ ነገር ነው። ብርሃናችን አናጣም። ዛሬ ከዶክተር አብይ ጀምሮ እስከ አቶ ሽመልስ አብዲሳ ድረስ አቶ ለማንም ጨምሮ ሌሎችም የተናገሩት ነገር በጣም የሚያጽናናና የኢትዮጵያዊነትን ማዕከል ያደረገ ንግግር ነው። አገራችን አትፈርስም በእንደዚህ ያለ ነገር ነው ያሉት። ወደፊት እንሄዳ እንደውም ተጠናክረን ነው የምንቀጥልበት ያሉት በጣም ለህዝቡ የሚያጽናናና የወደፊቱን ራዕይ የሚናገር ነው። ምክንያቱም ቅድም እንዳልኩ ሰራዊቱ ላይ የተደረገው ቅጣት ኢትዮጵያ ላይ የተደረገ ቅጣት ኢትዮጵያዊነት ላይ ነው የተደረገው። በቃ ክሊብ አድርገን የምናልፈው ነገር ነው። እናም ሁላችንም እንድንረጋጋ ነው እንትን እያለ ያለ ነው።
መልካም። አቶ ክብር ወደ እርስዎ ልምጣ። ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችንም የተገለጸ ነገር አለ። ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሀን አንዱ ስለ ለሌላው ትክክል ያልሆነ አዋንታዊ ያልሆነ ጠባጫሪ አስተያየቶችን ሐሳቦችን እንጠባረቁበትን ሁኔታ ባንድ በኩል እናያለን። የዜጎች የንግግር ነጻነት እንዲከበር እንፈልጋለን። በኢትዮጵያ ብቻም የተገደበም ባይሆን ግራም ያጋባ ሁኔታ የተፈጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታ የማለት የመከፈቱ ድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ ማንጠብቅ ሰዎች እንኳን የሚያስከትለው አደጋ ያሳሰበ ነውና ምን ይላሉ?
በመሰረቱ ንግግር ነጻነት መቼም እንደተባለ አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በህግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም በጋዜጠኞችም በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው እኔ የሚገባል። በእርግጥ መጠንቀቅ ያለብን አነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ህዝብ ነው ያለን፣ ለዘመናት ተሳስረን ያለን ህዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጠፉ የሚፈልጉ ቢኖሩም እነሱን ማቆም እና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የምፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው የምገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን፣ ከዚህስ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያዊ አለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባል ለጽንፈኞች።
መልካም ዶክተር ዳኛቸው፣ ቀደም ባለው ጥያቄ ላይ ይሄን የማህበራዊ መገናኛ እየፈጠረ ያለውን ተጽዕኖ ቀደም ግጭት አነሳሽ ንግግርን አንስተዋል።
ልጅ አሉላ፣ እናንተ አካባቢ እኮ ዋናዎቹ አሉ እዛ ሚኒስቴርም የሚገርም አይነት እኮ ዲስኮርስ የሚያቀርቡ ጎበዞች አሉ አካባቢ። የጥራቻ በጣም የሚያሳዝን መረጃ ሰው ኤቪደንስ ላይ እንኳን ተሞርክዞ አያወራም፣ ዝም ብሎ እንደው ከኋላ ክሱ እየመዘዘ እና የሚያደርጓሉ። አንዳንድ የኮቴጅ ኢንዱስትሪ አይነት ነው፣ እኛ እየተበጠበጥ ነው። እዚህ ያለው አክቲቪስቶቹ ሪስፖንስብል መሆን አልቻሉም፣ በቃ መሆን አልቻሉም። ጋዜጠኝነት ትልቅ አርትና ሳይንስ ነው። አሁን በአክቲቪዝም እና በጋዜጠኝነት መካከል ልዩነቱ የጠፋበት ሁኔታ ነው። በጣም የሚያስቸግር ጊዜ ነው ይሄ። ልንቆጣጠረው የማንችለው የመጫወቻ ነው የሆነው እኮ እየፈነዳ አፍንጫችን ላይ እያበላሸን ያለው ይሄ ኢንተርኔት እና ሪስፖንስ ብል አይደለንም። ልክ መኪና ባህላችን ሲያዘጋጀን አስገብተን እየተላለቅን ነው። ብራዚልን አልፈናል። አሁን ሳሱ አልተረገርም እ እና ይሄ ነው ተመልሰን ወደ ድሮን ቦርድ ብሄድ አለብን። እኔ ከአቶ ክብሩ ጋር ዛሬ ስላቀረብኩ ደስ ብሎኛል። በጣም ሬዝነብል የሆነ ሰው ይዛሉላል።
መልካም አቶ ክቡር፣ በተለያየ ጊዜ እንደሚታዩ ቀደም ብሎ በተነሱትም ሁኔታዎች ውስጥ የግልም የቡድንም ፍላጎቶች አንዳንድ ጊዜ ከግባቸውም ጋር በማይገናኝ መልኩ የሚደረጉ ድርጊቶች ምን ያስከትላሉን ሳንጠይቅ የሚመስል ድርጊቶች ይፈጸማሉ። አንዳንድ ጊዜ ኃላፊነት የጎደለው ድርጊት ከምክንያት ጋር አለመያያዙን እናስተውላለን። እንዴት ነው ሰዎች ለዚህ ምላሽ መስጠት ያለባቸው? በማህበራዊ መገናኛ ብዙሃንም የሚደረጉትን በምን መልኩ ማስቆም ይቻላል? በመንግስት ወይንም በስርዓት ከሚወሰደው ውጪ ዜጎች ምን ሊያደርጉ ይችላሉ? በተጨባጭ የሐሰት መረጃ የሚያሰራጩትን እንዴት ነው ማሸነፍ የሚቻለው? አንዳንዶች አለመስማት፣ ጊዜ አለመስጠት፣ እነሱን አለመከተል አንዱ መንገድ መሆኑን ይናገራሉ። ሰዎች ምን እንዲጠይቁ ይመክራሉ? ትዝብቶንም ጨምረ
እኔ አስተያየት ሜዳውን ለተወሰኑ ቁጥራቸው በጣም ውሱን ለሆነ ጽንፈኞች መተው የለብንም። እንደ ህዝብ ነው የምለው፣ አብዛኞቻችን እንደዚህ አሁን እንደተደረጉት አይነት ግድያም ሆነ ጥፋት የምንቀበል ያልሆን ሜዳውን ሶሻል ሚዲያውንም ሆነ የቀድሞ ሚዲያዎችንም ለእንደነዚህ አይነት ሰዎች መተው የለብንም። ምን ማድረግ አለብን የሚባለው አንድ ትብርሳችንን ነገሮችን መልሰን በመማማር በማስተማር ረጅም ጊዜ የሆነ ሊመስል ይችላል። ነገር ግን አዲሱ ቴክኖሎጂ የሚያመጣው ችግር በእኔ አስተያየት ድምፅ የለንም ባዮቹ ድምፅ የሰጠ ስለሆነ ያ ድምፅ ደግሞ እነሱ ብቻ መጠቀሚያ ካደረጉት ከፍተኛ ችግር ሊያመጣ ይችላል። ስለዚህ ሰው ህዝቡ ዝም ብሎ ለነሱ መተው የሌለበትን እየተወ ነው አሁን ጉዳት ውስጥ እየገባን ያለ ነው የሚል እምነት አለኝ እኔ በራሴ። ሁለተኛ ቴክኖሎጂውን ከአሁን በኋላ ወደኋላ መመለስ የሚቻል አይመስለኝም። በእርግጥ የተወሰኑ ደንብ ህግጋት ልናደርግ እንችላለን፣ ግን እነዛም ብዙ ይሰራሉ ተብሎም አይጠበቅም። ስለዚህ ዘመኑ ሊያመጣ የሚችለው አካሄድ ወይም ደግሞ አስተሳሰብ እንደገና ቁጭ ብለን ተነጋግረን ማምጣት መቻል አለብን። እኔ በአካባቢያችን እንጀምር ባይኝ አካባቢያችንን ዛሬ አንድ ሰፈር እንኳን ሆነን እርስ በርሳችን አንነጋገርም። ያንን መመለስ መቻል አለብን። አንድ አካባቢ ሆነን አንዱ የአንዱን ችግር ለመርዳት እና ለመስማት እንኳን ጊዜ ያጣንበት ነው። ስለዚህ ወደኋላ ይሄ እንግዲህ ዘመኑ ወደፊት ሲሄድ በዚህ በኩል ወደኋላ የሄድንበትን መመለስ እና እንደገና ህብረተሰቡን የማሰባሰብ ህብረተሰቡን ከህብረተሰቡ ጋር መገናኘት የሚያስችሉ ዘዴዎችንና ሁኔታዎችን መፍጠር መቻል አለብን። የሶሻል ሚዲያም በተመሳሳይ መልኩ ነው መካሄድ መቻል ያለብን ብዬ ነው የምገምተው።
ዶክተር ዳኛቸው የመጨረሻው እድል የእርስዎ ነው። የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆን
ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ህዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክፍሉ ጋር ነኝ። ከነጻነት ይላሉ አንድ ጀስቲስ የአሜሪካን እናንተ ያላችሁበት የዛሬ 40-50 ዓመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የበሰለ ንግግር፣ ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው የሚሉት። ማቀብ አይደለም። በዛ እኔ ከአቶ ክፍሉ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀሰ ነገር ሳያመሳክሩ መቀበል እንደሌለባቸው ሚኒስ ይሄን ለመክር አልችልም። ምክንያቱም ኢትዮጵያ ህዝብ የበሰለ ህዝብ ነው ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት ዝም ብሎ ጋንጎ በቃ ማስረጃ የሌለው ወሬ ማሰራጨት እንደዚህ ተደረገ እንደዛ ተደረገ ይሄ እንደዚህ ሆነ ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በእንትን ላይ የገነነው እና ይሄ እናንተ አሉላ እናንተ ፕሮፌሽናል የተካናችሁበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እልም ብለ አባይን በታንኳን የሆኑ ዝም ብሎ ዘሎ የገቡበትና እንዲ ሲያምሱ ሳገቡን ይውላሉ። ኮንስኮንሶ ይሄ ነው የተወሰኑ ወራት የተካሄደው በጣም 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 የሚገርም አይነት ካምፔን የተካሄደ ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል የሚመታል የራሴ ነ
መልካም የጊዜውን እየተከታተል እንነጋገራለን።
በጣም እናመሰግናሉ ላበርታ ዩረ ፕሮፌሽናል አንተነ ሞዴላችን በዚህ ጋዜጠኝነት
አመሰግናለሁ። ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ።
አቶ አሉላ በጣም በጣም አመሰግናለሁ።